ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ክፍል 2 መደበኛ ፕሮግራማችን አሁን ይጀምራል። በዚህ ክፍል ሎሬት ጸጋዬ ገብረመድህን ከ17 ዓመታት በፊት የኢትዮጵያ የተቃዋሚ ድርጅቶች ህብረት መስረታ ላይ ያደረጉትን ንግግር በማከታተልም በ2002 ዓ.ም በፍኖተ ዴሞክራሲ ተላልፈው የነበሩ ጽሑፎችን አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ እነሆ።
ከእሁድ ታህሳስ 6 ቀን ጀምሮ በደቡብ ኦሞ ዞን በሃመረና ኛንጋቶም ብሔረሰቦች መካከል ግጭት መፈጠሩ ከአካባቢው የተገኘው መረጃ ይገልጻል። ግጭቱን ተከትሎ የኛንጋቶም ወረዳ አስተዳዳሪዎችን ጨምሮ ከ300 በላይ ሰዎች ኪዞ በተባለ ቦታ በመታገታቸው ነዋሪዎቹ የታገቱት እንዲለቀቁ ሰልፍ የወጡ መሆናቸውም ተዘግቧል። ወደ ኦሞ ቁጥር 5 የስኳር ፕሮጀክት የሚወስደው መንገድ መዘጋቱ ታውቋል። በዳውድ ኢሳ የሚመራው ኦነግ በቅርቡ ባወጣው መግለጫ የፌደራሉ የጸጥታ ኃይሎች ወደ ወለጋና ሌሎች የምዕራብ ኢትዮጵያ ግዛቶች ካለ ድርጅቱ ዕውቅና መሰማራታቸውን አውግዟል። መግለጫው በአካባቢው የኦነግ ታጣቂዎች እየተንቀሳቀሱ መሆኑን ገልጾ ከዚህ በፊት ድርጅቱና አገዛዙ ለሚነሱ ችግሮች ሁሉ ሁለቱ ወገኖች እየተመካከሩና እየተረዳዱ ችግሩን እንደሚቀርፉ ስምምነት ተደርሶ እንደነበር አስታውቶ በአሁኑ ወቅት ያለ ድርጅቱ ዕውቅና ወታደሮች መሰማራታቸው ስምምነቱን የሚያፈርስ መሆኑንና በዚህ ምክንያት በፌደራሉ ጸጥታ ኃይሎችና በኦነግ ታጣቂዎች መካከል ግጭት ተፈጥሯል ብሏል። ከዚህም በተጨማሪ በአካባቢው የጸጥታ ኃይሎች ስምሪት አላስፈላጊ መሆኑን ገልጾ ድርጅቱ ይህንን ድርጊት እንደ ጠባጫሪነት እንደሚቆጥረው በማጠቃለያም በዘር ላይ ያነጣጠረ ጥቃትን ለመቋቋምና ራሱን ለመከላከል ፓርቲው አስፈላጊውን የመከላከል እርምጃ ይወስዳል ሲል አስጠንቅቋል። ባለፈው ሳምንት በቦረና ሞያሌ በተፈጠረ ግጭት ሰዎች መገደላቸው እንዲሁም በርካቶች የአካል ጉዳት የደረሰባቸው መሆኑንና ከቤት ንብረታቸው መፈናቀላቸው ይታወቃል። ተፈናቃዮቹ በከፍተኛ ችግር ውስጥ መቆየታቸው በዜና ማሰራጫዎች የተነገረ ሲሆን የብሔራዊ አደጋ ስራ አመራር ኮሚሽን ወደ ቦታው የእርዳታ ቁሳቁሶች የላከ መሆኑን ገልጿል። እስካሁን 2000 ኩንታል አልሚ ምግቦችና ምግብ ነክ ያልሆኑ ቁሳቁሶችም የተላኩ መሆናቸው ተገልጿል። ባለፈው ሳምንት የኢትዮጵያ ቀይ መስቀል ማህበር ከስዊዝ ቀይ መስቀል ጋር በመተባበር 22300 ኪሎ በቆሎና 2200 ሊትር የምግብ ዘይት ወደ ቦታው መላኩን መግለጹ ይታወሳል። በሞያሌ በተደጋጋሚ የደረሰውን ግድያ በመቃወምና አገዛዙ ህግና ደንብ እንዲያስከብር በመጠየቅ በዞኑ ያሉ ከተሞች ነዋሪዎች ሰልፍ ማካሄዳቸው ይታወሳል። የፌደራል የጸጥታ ኃይሎች ወደ አካባቢው በመሰማራታቸው አንጻራዊ መረጋጋት የተፈጠረ መሆኑን ከቦታው የሚደርሰው መረጃ ይገልጻል። በቅርቡ በመስቃና በማረቆ ህዝቦች መካከል ግጭት ቀስቅሰዋል የተባሉ የአካባቢው ባለስልጣኖች በፖሊስ ቁጥጥር ስር መዋላቸውን የደቡብ አካባቢ የፖሊስ ክፍል አስታውቋል። ከታሰሩት መካከል የማረቆ ዞን አስተዳዳሪ በለጠ ደራሮና የመስቃን ዞን አስተዳዳሪ አቶ ሚስታ ሸምቱን ጨምሮ ሌሎች የወረዳዎቹ ኃላፊዎች በቁጥጥር ስር ውለው ምርመራ እየተካሄደባቸው መሆኑ ታውቋል። ከነዚህም በተጨማሪ የሁለቱ ወረዳዎች የፖሊስና የጸጥታ አመራር አባላት በቁጥጥር ስር መዋላቸው ተነግሯል። በህዳር ወር ለደረሰው ግጭት በኃላፊነት የሚጠየቁ በጠቅላላው 69 ግለሰቦች በቁጥጥር ስር የዋሉ ሲሆን በመስከረም ወር የተከሰቱ ግጭቶችን አቀናጅተዋል የተባሉ ሌሎች 115 ሰዎች በቁጥጥር ስር መዋላቸው ታውቋል። በሁለቱ አካባቢዎች በተፈጠሩ ግጭቶች ከ43 ሰዎች በላይ ህይወታቸውን ሲያጡ ከ32000 በላይ የሚቆጠሩ ዜጎች ቤት ንብረታቸውን ጥለው ተፈናቅለዋል። ዛሬ ታህሳስ 8 ቀን የወላይታ ዞን ምክር ቤት በክልል የመደራጀት ጥያቄውን ተቀብሎ በሙሉ ድምጽ ያጸደቀው መሆኑን ከቦታው የተገኘው ዜና ይገልጻል። በጥቅምት 29 እና 30 የዞኑ ምክር ቤት ባደረገው ስብሰባ በክልል የመደራጀቱን ጥያቄ ተቀብሎ አስፈጻሚው አካላት የህዝቡ ይሁንታ መኖር አለመኖሩን እንዲያረጋግጡ መመሪያ መስጠቱ ይታወቃል። ከዚያ ወዲህ በወረዳና በቀበሌ ምክር ቤቶች እንዲሁም በህዝብ መዋቅሮች ውይይት ጉዳዩ ውይይት ተካሂዶበት የህዝብ ይሁንታ መኖሩን በመረጋገጡ የዞኑ ምክር ቤት ካስተዳደሩ የቀረበውን ዘገባ ተቀብሎ ጥያቄውን አስደቆታል። ጥያቄው ለደቡብ ክልል ምክር ቤት ይቀርባል ተብሏል። Human Rights Watch እሁድ 27 ቀን Universal Periodic Review ስብሰባ ላይ ባቀረበው ዘገባ በኢትዮጵያና በሻቢያው ኤርትራ መካከል በቅርቡ የተደረገው የሰላም ስምምነት በአካባቢው ሰላም ከመፍጠር አንጻር ጠቀሜታ ቢኖረውም ለኤርትራ ህዝብ የሚፈጠው ጥቅም አጠራጣሪ ነው ብሏል። ከ1990 ጀምሮ የሻቢያው መሪ በሁለቱ አገሮች መካከል የተፈጠረውን ግጭት እንደ ምክንያት በመጠቀም በህዝቡ ላይ ከፍተኛ በደል ሲፈጽም የቆየ መሆኑን ተቋሙ ገልጾ የሰላም ስምምነት ከተፈረመ በኋላ አገዛዙ በህዝቡ ላይ እያደረሰ የነበረውን ግፍ አሁንም ያላስወገደ መሆኑ ይታያል ብሏል። የሻቢያ መንግስት ከአምስት ዓመት በፊት ዩኒቨርሳል ፔሪዮዲክ ሪቪው ያስተላለፈውን መመሪያ ተግባራዊ ያላደረገ መሆኑን የሂውማን ራይትስ ዎች ተቋም በዘገባው የጠቀሰ ሲሆን አሁንም ቢሆን ከ17 ዓመት በላይ የሆኑ ወጣቶች በግድ ለወታደራዊ ስልጠና እንደሚወሰዱና ይህንንም አፈና ለማምለጥ ከሀገር ወጥተው እንደሚሰደዱ ገልጿል። ከ11 ዓመት በፊት በኤርትራ ምክር ቤት የጸደቀውን ህገ መንግስት ተግባራዊ ለማድረግ የሻቢያ መሪዎች አሁንም አሻፈረኝ እንዳሉ መሆናቸውና በዚህ ምክንያት ዜጎች የመናገር ሐሳብን በነጻ የመግለጽ የመሰብሰብና የመደራጀት መብቶች እንደሌላቸው ያለ ህግ እንደሚያዙና በእስር እንደሚማቅቁ ዘርዝሮ አቅርቧል። 47 ሀገሮችን የያዘው ዩኒቨርሳል ፔሪዮዲክ ሪቪው የተመድ ሰብአዊ መብት ካውንስል ስለ ሀገሮች የሰብአዊ መብት አያያዝ ሁኔታ ገምገማ የሚያደርግበት መድረክ ነው። ዜናው በዚህ አበቃ።
አድማጮቻችን በማስከተል የኢትዮጵያ ተቃዋሚ ኃይሎች ከ17 ዓመታት በፊት ህብረት መሰረትን ያሉ ጊዜ የዛሬን አድርገውና ሎሬት ጸጋይ ገብረመድህን የደስታ መግለጫቸውን ካሰሙበት ቀንጨብ አድርገን እናቀርብላችኋለን።
ወያኔ ከሌብነት ሞያ በስተቀር አንዳችም ሌላ ብቃቱን ያስመሰከረበት ታሪክ የለውም። የህዝብ ጤና መስረቅ፣ ነጻነቱን መስረቅ፣ ሃይማኖቱን፣ ንብረቱን፣ ስነ ልቦናውን፣ መሬቱን፣ ባንኩን፣ ስርዓተ ትምህርቱን፣ ህይወቱን መስረቅ ብቻ ነው ብቃቱን እና ችሎታውን ያስመሰከረበት ሙያ። ጠቅላይ ሚኒስትራችን ወያኔ በስልጣን ላይ እስካለና እኔ በህይወት እስካለሁ ድረስ የመሬት ነገር የሞተ ነው ሲሉ መሬት ላራሹን አፍርሼ ከገበሬው ነጥቄ ከበረሃ የመጣሁበትን ዋና ጉዳይ ነውና መሬትን ለአዲሱ ፊውዳል ለወያኔ ብቻ አውጃለሁ ማለታቸው ነው። ወልቃይት ጠገዴን፣ ሰቲት ሁመራን፣ ከጎንደር ነጥቄ ሰርቄ፣ ቆቦን አውራጃ ከወሎ ነጥቄ ሰርቄ የትግራይ ሪፑብሊክ አላማዬን አራምድበታለሁ ማለታቸው ነው። ባለፈው ሳምንት በደቡብ ህዝብ ላይ ተደረሰው ጥፋት ተጠያቂ ነን ብለው ለአውሮፓ ህብረት ሲናዘዙ የተጨፈጨፈውን የህዝብ ቤተሰብ ይቅርታ አለመጠየቃቸው እንደለመዱት የአውሮፓን ህብረት በጨፈጨፉት ህዝብ ስም የእርዳታ ገንዘብ ሊለምኑ እንጂ ድርጅታቸውን ሊያደልቡ እንጂ ለህዝቡ አዝነው አይደለም። የህዝቡን ልብ እንደ በላይ ሰብ የሚበሉበት እንጂ ለህዝቡ የሚያዝኑበት ልብ የላቸው። ወያኔ የታሪክ ሌባ ስለሆነ በኢትዮጵያ ምድር ጀግና ይወለድባታል እንጂ ፈጽሞ አያድግባትም። በልጅነት ይቀጫል። ወያኔ በስልጣን ላይ እስካለ ድረስ የወጣት ጀግኖች ልጆቻችን የመስዋዕትነት ታሪክ፣ የአርበኞቻችን የነበላይ ዘለቀ ታሪክ፣ የምሁሮቻችን የናፍረት ወልደየስ ታሪክ 100,000 ጊዜ ይደገማል እንጂ አያቋርጥም። ታሪክ በመስረቅ ታሪክ በመግደል ወያኔን የሚወዳደረው የለም። በቀደም ዕለት ጠቅላይ ሚኒስትራችን የነበሩት ታምራት ላይ ነኝ ታሪክ ሊሰርቁ ሊሽቀዳደሙ ሁለተኛዎቹ የኢሃፓ ወራሾች እኛ ነን ብለው ነበር። የሰማዕታቱ አጥንት ግን ይህን ሲሰማ በየጉድጓዱ በአፍረት ተሸማቀቀ። ዛሬ ደግሞ የኢትዮጵያ ታሪክ ከፍተኛ ገዳይ የሆኑት ጠቅላይ ሚኒስትራችን መለስ ዜናዊ በከስኩ ባሉበት አባቸው የጀግኖች አባቶቻችንን ታሪክ ሊሰርቁ ታሪክ ሊያበክቱ ሁለተኛዎቹ ያሉላ ልጆች እኛ ነን አሉ። የታሪካዊ ጀግኖች አባቶቻችን አጥንት ግን ይህን ሲሰማ በየጉድጓዱ በአፍረት ተሸማቀቀ። ታሪካችንን ከማሸማቀቅ የምታድኑት እናንተ ናቸው። ማሸማገቅ የወያኔ ሃይማኖት ነው። ሰሞኑን ከሪበል እናንተ እንደምታውቁት በዩኒቨርሲቲውም በሸሪያቱም ውጭ ሀገር በሚኖሩ ኢትዮጵያውያን ስብሰባ ላይም ጠቅላይ ሚኒስትራችን ከስነ ልቦና ሊበደለያ ተቃዋሚ የፖለቲካ ድርጅቶችን ለመከፋፈል የስለላና የምልመላ ወጥመዶቻቸውን ኢንተር አፍሪካ በሚባለው የዲሞክራሲ መቃብር ቆፋሪ ቡድን አቀናጅነት ሲዘረጉ በውጭ ሀገር ያፈራችሁትን ሀብት እንደ ቪየትናሞችና እንደ ኮሪያኖች ደቡብ ኮሪያኖች ወደ ትውልድ አገራችሁ አምጥታችሁ በልማት ላይ አውሉት የሚለውን ወገኝነት ጠበቅ አድርገው ነበር። በከትኩ ቢሉም ገዢ ድርጅታቸው ጠመንጃውን እንደነከሰ የንግድ ዘርፉን በሞኖፖል እንደጨበጠ ዲሞክራሲን እንደገደለ ሀብታችሁን ብቻ ቀድሞም እንደለመዳችሁት ዛሬም አምጡና አስረክቡኝ ነው የሚሉት። እንደ ክረምት ደለል ሆዱ የማይሞላ ችጋራም ሰው በክረምት አትቀልበው መስከረም እስኪጠባ ደለል ውስጥ ጨምረው ይላል ባላገር። ቪየትናማውያን እኮ ደቡብ ኮሪያውያንና አይሪሾች እኮ በውጭ አገር ያፈሩትን ሀብት ወደ ትውልድ አገራቸው አምጥተው ምድራቸውን በልማት በማልማት በትልቅ አራያነት የሚጠቀሱት እኮ ጠቅላይ ሚኒስትሮቻቸው አገሮቻቸውን ቆርጠው ቆራርጠው የሸጡ በዘረኝነት ፖሊሲ የሰከሩ የንግድ ዘርፉን በሞኖፖል ቀስድደው ሰርቀው ህዝቡን እያስራቡ ፓርቲያቸውን ብቻ የሚያደልቡ የበከቱ ሌቦች መንግስታት ሳይሆኑ በነጻ ዴሞክራሲ በአንድ ሰው አንድ ድምፅ ስርዓት የተመረጡ ህዝባዊ መንግስት ስለሆኑ ብቻ ነው። በነጻ ዴሞክራሲ የተመረጠ መንግስት እኮ በየትኛውም የዓለም ታሪክ ውስጥ የገዛ ህዝቡን በኤልስና በረሃብ አለንጋ እያስገረፈ እያስጨፈጨፈ በስውር እቅድና በሰው ሰራሽ ዱላ ሆነ ብሎ አያስፈጀውም። ሊፈልግም አይችልም። ሊሞክርም በነጻ ዴሞክራሲ የመረጠው ህዝብ ወዲያው ዘንቆ ከስልጣን ያወርደዋል። ወያኔ ግን የዛሬ 12 ዓመት ገና ከበረሃ ሳይወጣ የዓለም ህብረተሰብ ለትግራይ ረሃብተኛ የላከለትን እህል ከትግራይ ረሃብተኛ ጉሮሮ በጠመንጃው ነጥቆ የበላ ህሊናው ዛሬም ከበረሃ ያልወጣ እንደ ክረምት ደለል ሆዱ ዘላለም የማይሞላ ችጋጣሪ ችጋር አምራች ድርጅት ነው።
በራስ መኩራት ጥሩ ከዘለዳው በራስ መተማመን በራስ መኩራት ጥሩ የእውቀት ምንነት ለገባው ምስጥሩ ነገሩ ላልገባው ለእንደወያኔ አይነት ፋይዳም የለው ትምህርት ፋይዳም የለው እውቀት እንደኔ ተዋጊ እንደኔ ያወቀ እንደኔ ያጠና ዓለሙን ቢፈልግ አሁን የታለና ብሎም ምንጀባረር በባዶ የሚወጠር የሃይነት ወራዳ ማንንም ሊሆን አይችል ከወያኔ በቀር። ባልዋሉበት ሜዳ የእውቀት አባወራ መሆን ባዶነት ነው አጉል ተራጉራ። እርግጥ ነው ወያኔ ካለቃው ጀምሮ ነጠላ ቁጥር ነው ተባዢ በዜሮ። ባልተጠና ፊደል በጎልዳፋ አንደበት ቢቀለድም በሐቅ ቢቀለድም በእውቀት ትምህርት ለማርገጃ ለሳንጃ ለጥይት እንዳይሆን እሙን ነው ቁርጡ የመጣለት ወያኔ እንደሚለው ቢሆንም ማንቁ ዕውቀት ያዳበረ የሰው ሰርቆ ጌታ መች ይባል ነበረ ህዝብን አሰቃይቶ እድገትን መመኘት ግብራቸውም አይደል ትምህርትና ዕውቀት ወያኔ ወንበዴው አስተማርኩት ያለው ውጤቱ ሲለካ ግለኝነትና ዘርፎ መበልጸግ ነው መብትን እየነካ ገዳዩ ነጣቂው ዙሪያ ገብ የቆመው ካድሬው እንዲረካ ህዝብ ነገሩ ገባው ነቃ ጊዜ ወስዶ ተግዞ ተገርፎ ተርቦ ተሰዶ የስድቡ አለቃ መለሰ ዜናዊ በጀመረው ልማት ጨዋው ሰው ደህይቶ ሌባው ሰው ሲያልፍለት መቀለድ አይኖርም ከዚህ በኋላማ ህዝብ እየተራበ ዓለም እስኪሰማ ከመሬቱ ተነስቶ ገበሬው ልመና በወያኔ ልማት ወጥቶ ከጎዳና ቢጣልም ከመንገድ ከጎዳና ቢያድርም ብሩቀን ይመጣል በራስ መተማመን በራስ መኩራት ጥሩ በዚህ አያከትመም
አዲስ ሆኖ ከመቅለል አሮጌ ሆኖ መሰቀል አሁን ምን ያደርጋል የጊዜ ደሳሳ አሮጌ ቤት አይደል በባል ላይ እንነሳ ክፉንም ደጉንም ሰምተን መጣን አላሉ ጅቡ እንዴት ቢሉት ደጉ አያ ተፋች ሲሉ መስማታችን ሲሆን ክፉ ደግሞ ሰው ሁሉ ጦር ያለ ጦርህን ገጀራ አለ ገጀራህን ይዘውጣይ እየተባባሉ ሲጠራሩ መስማታችን ነው አለ ይባላል። እኛም እለት እለት ምን ሰማውና ምን ያው ነገር ሁሉ እንዲህ ውል ይያጣብን ተቸግረናል። በውጭም ይሁን በአገር ውስጥ ያለው የፖለቲካ አካሄድ እንደ አዳኝ ለመብላት ሲባል መግደል በሚባል መርህ የተለወሰ ነው። አምባገነኖች ደግሞ ጥማታቸውን ለማርካት ሲሉ አዲስ ከተወለደ ጻን ጉሮሮ ፈልቅቀው ከወላድና ሲጥቶ ተት የሚዘርፍ አይነት ናቸው። ስለሆነም ላላማቸው የጨከኑ በደማቸው ሳይቀርነሱና የነሱ ይሁንቱን ብቻ የሚመግቡ ውስጣቸው በድንጋጤ ድባብ የተሞላና ከፍራታቸው የተነሳ በጭለማ የሚተኩሱ የህዝብ ፍቅር ያገር አንድነት ሰላም እንደ ቀትር ያቀበት ጉዞ የሚተናነቃቸው ለመገንባት ሰው ለጥፋት የተሳሉ ባይምሮ ዋሻ ውስጥ የጥፋት ባህር ሰርተው የሚዋኙ ውስጣቸው በብይት የታጨቀና የሰው ህይወት ቀዛፊ አውሬዎች ናቸው ማለት ይቻላል። ታሪክም ዳስሶ ያሳየን እኛም በዚች ትንሽ ድሜ ታዘብነው እውነታ ቢኖር ይህንኑ ነው። ምንም እንኳን ተፈጥሮ የተዋበ የነጻነትና የፍትህ ሞገስ ለሁላችንም እኩል አጎናጽፎን ሳለ በጎሳሌጡ የተለበዱበት የዘመኑ ዘረኛም ባገነኖች ደግሞ ጠባብ የጎሰኝነት ካባል ይደረቡብን ይታገላሉ። የሰላም ሀብታችንንም እየዘረፉ ነፍስና ስጋችንን ያጎሳቀሉ ስለመኖራቸው በጋድ የሚታወቅ ጉዳይ ነው። የታሪክ መዘክር እንደሚያስረዳው በባቢሎን ያፈረሰው ኢየሩሳሌምን መሰረት ያናወጠው የሮማን ጀርመንን ወዘተ ታሪካዊ ገጽታቸውን ያጎደፈው እነሆ ስልጣንን አላግባብ መጠቀም ነው። ወያኔ ደግሞ ገና ሲፈጠር ጀምሮ ሲያራምደው በነበረው አቋምና የፖለቲካ አካሄድ ወይም ስትራቴጂ ሳቢያ ስተት ውስጥ የገባ ድርጅት ነው። ይኸው ስተቱ ወደ ጥፋት ተሸጋግሮና በአሁኑ ወቅት ሀገርና ህዝብን እያወደመ ስለመገኘቱ ለኛ ብቻ ሳይሆን ለመላው ዓለም በገሃድ እየታየ ያለ ሀቅ ነው። ይኸው የስልጣን አባዜ በሀገራችን ላይ እንደ ምርጅት ከወደቀባት ጊዜ ጀምሮ ገጽታውን እየቀያየረ ፍዳዋን ያሳያታል። ይህን አስከፊ ሁኔታ ለመለወጥ በሚደረገው ለአጨራሽና ረጅም መራራ ትግል ውስጥ ቀንበሩን እንደሚያፈቅር በሬ በርሻው ወይ በትግሉ ተጠምዶ ሳለ የጫካውን ወይም የከተማውን አጋዘን አውደልዳይ ባንዳ ቢለው ኃጢአተኛ ሊያሰኝ የሚገባ አይመስለኝም። መቼም ፈጣሪ ሁሉም ነገር አምሳያ ያሳጣውምና እነሆ እብሪተኞች ያልፈጠረባቸውን በጎ ገጽታ እየሳሉ ህዝብን ሊያውገረግሩ የሚሞክሩ ጋሻጋግሮች አሏቸው። ይህን ክስተት ደግሞ ቀድሞ ከታየውም ይሁን አሁን ካለው የታሪክ አጋጣሚ በጉልህ ያየነው ጉዳይ ነው። ለዚህ መሰሪ ለሆነና ኃላፊነት ለጎደለው ተግባር ስራቸው ዋቢ የሚሆነን በአሁኑ ጊዜ ይኸው ጥምር ሴራቸው ያምባገነኖችና ባንዳዎቻቸው ጉልበት አውጥቶ ባህር እስከ መሻገርን የደረሰና በውስጥም በውጭም የጥፋት ተልኳቸው በሚገባ እንዲወጡ ያስቻላቸው ሁናቴ መታያቱ ነው። ከዚህም የተነሳ ዛሬም ቢሆን በተኩላዎች መሃል እንደተገኘ ጠቦት መሃል መንገድ ላይ ቆመን ፍርሃት ይሰማናል። ስለ ሀገር ብለን በጨካኞች በታፈንና በታረድን በተሰቃየንና በተሰደድን ሁሉን ችለን በአምላክ ቸርነት ለዚህ መብቃታችን የሚያስመሰግን ሁሉ ሳለ እውነቱን ለመቀበል የሚተናነቃቸው በርካቶች ናቸው። ያም ቢሆን ያበረታን እንደው እንጂ መንፈሳችን ሊያዝለው የሚችል ጉዳይ አይደለም። ይሁን እንጂ ላለፉት በርካታ 10 ዓመታት ኢትዮጵያ ያጣችው ነገር ቢኖር ሀብት ሳይሆን ዲሞክራሲያዊ ስርዓት ነው። ዲሞክራሲያዊ ስርዓት ደግሞ ዲሞክራሲያዊ ባህሪ ባለው መንግስት የሚገነባ ነው። ያም ማለት ቢሆን በህዝብ የተመረጠ የህዝብ የሆነ መንግስት ማለት ነው። ቁም ነገሩ ስልጣን የህዝብ ከህዝብ ለህዝብ ሲሆን ማለት ነው። በዚህ ረገድ ከደርግ ውድቀት በኋላ በሀገራችን ይሰፍናል ብለን በተስፋ ስንጠባበቅ የነበረው የፍትህና የሰብአዊ መብት መከበር ጉዳይ እንደ ጉንበኖ ከፊታችን ሲጠፋ አስተውለናል። አሁን ምን ያደርጓል የሆድን ህመም ማጭድ አይገባበት በጃ ይታረም ነው ጉዳዩ። አሁን ባለው የፖለቲካ ቸነፈር ሳቢያ እንደ ደረቅ ጭራሮ ማንንም መንገደኛ እየማገደን እንዲያልፍ ከፍተኛ ጥረት እየተደረገ ነው። ይህን አፍራሽ ተልኮ መቀልበስና የትግሉን እርምጃ መልክ ማስያዝ እጅግ አስፈላጊና ወቅታዊ ተግባር ነው። ከመቼውም ጊዜ ይልቅ አመቺ ትግል ወቅት እየተፈጠረ ስለመሆኑ ያሉት ተጨባጭና ነባራዊ ሁኔታዎች በግልጽ ተቆማሉ። ይህን የታሪክ አጋጣሚ በማየት ኢትዮጵያዊ ጠረን ያላቸው የአንድነት ኃይሎች ሁሉ በአንድ መምከርና የኃይል አሰላለፋቸውን ረድፍ ማስያዝ ያስፈልጋቸዋል። በዚህ ረገድ ለሁለገብ ትግል ጥሪ ማድረግ ብቻ ሳይሆን ወንዝ ተሻግሮ የዘለቀ አውንታዊ እርምጃ መውሰድና የተቀነጀ ፖለቲካዊ አመራር እንዲፈጠር ማድረግ የግድ ይላል። እሱም ቢሆን ፈቃደኝነትን ቆራጥነትን ዝግጁነትን በዲሞክራሲያዊ አሰራር ያላማና የትግል ስልት ማጣጣምና በሀበሻ ወግና ቤተሰባዊ መከባበር ለውጤታማነቱ ተክቶ መስራት ያስፈልጋል። ምን ጊዜም ቢሆን የጠላትም ይኖር ወዳጅ ትንሽ የለውም። ወዳጅ በዘመን ሁሉ ሊወድ ይችላል ይሆናል። ነገር ግን ጠላትን መናቅ የውድቀት የመጀመሪያው ምዕራፍ ማስናት ነው የሚሆነው። ምን ያደርጋል ዱላ ጅናብ ያበዙበት እንደ ሳባራቅል ካልተረተሩበት ሲባል ነው እንጂ ደግሞ ሰይጣናዊ አስተሳሰቦች እንጂ ሰይጣናዊ ስጦታዎች ባለም ላይ የሉም። የሰው ልጅ የበጎም የክፉም ተግባር ምንጭ ነው። ሰው በሐሳቡ ረቂቅ እንደሆነ ሁሉ በሥራውም ውስብስብ ፍጥረት ነው። ለዚህም ይመስለኛል ፈላስፋዎቹ ሰው ተነቦ የማያልቅ መጽሐፍ ነው የሚሉት። የዓለም ፖለቲካይና ኢኮኖሚያዊ ሁኔታ ምስቅልቅሉ ይወጣ ያለው ከዚሁ ውስብስብ ባህሪው የተነሳ እንደሆነ ገምታለሁ። ሀገራችንም አንዷ የዚህ ክስተት ገፈት ቀማሽ መሆን አያስደንቅም። በሐሳብና በስልት ልንለያይ እንችላለን። ቁም ነገሩ ግን ልዩነታችንን በአውንታ ተቀብለን ለድግታችን ሊጠቅም የሚችለውን ንጥረ ነገር ፈልቅቀን በማውጣት ጥቅም ላይ መዋል የመቻል ጉዳይ ሲሆን ሁላችንንም አጋምዶ ወደፊት ያራምደን የሚችል አብይ መልህቅ ይኸው ጭብጥ ነው። ነገርና ገመድ ሲከር አይወድለት እስኪ ሰላበሉ መላ እንዲገኝለት። በአሁኑ ጊዜ በጋህድ እንደሚታየው ሀበሻ አብሮ መብላት እንጂ አብሮ መስራት አይሆንለትም የሚለው አባባልም ሲያው ሆኖ እንዲዘልቅ የብዙዎቻችን ድጋፍ የተቸረው ይመስለኛል። የአብሮነት ገመዳችን ለመቁረጥ እለት ተእለት ለሚሳለው የጎጠኝነት ጎራዴ ኃይል ሰጪ ስለመሆኑ ብዙዎቻችን ልብ ያልነው ጉዳይ አይመስልኝም። ደግሞስ በአካልም ይሁን በመዋቅር አሊያም በሀብትና በዝና ገዝፈን ነገር ግን በመንፈስ በሞራልና ፍልስፍና ረገድ ኮሰን ብንታይ በርግጥ ሊታዘንልን የሚገባ ምስኪኖች አይደለንም? በዛሬው የጽልመት ገጽታ ውስጥ ቆመን የነገን የነጻነት አግማስ በጎ ንቃቃት ውስጥ አሻግረን መቃኘት አለመቻላችን እርምጃችንን ምን ያህል ሰንካል ላይ ያደረገው እንደሆነ ስንቶቻችን አስተውለን እናውቅ ይሆን? አንዳንድ ጊዜ ካለመስተዋል ከትግል ባህሪው ስብስብነትና ከውጣ ውረድ ዝለት የተነሳ በጽናት ቆመን ጥቂት ተጨማሪ ማይል መጓዝ አቅቶን የድል ፋርቱን በክንዳችን ላይ እንዲያሸልብልን እናደርግ እንችላለን። ስለሆነም ከሁለታ ጋር የማይጣረስ የማጠቂያ መረዋ በእያንዳንዳችን ህልና ውስጥ ተሰቅሎ አካሄዳችን ሊያሰምረው ይገባል። ምክንያቱም ሁልጊዜ ድል በለሲቅናውን ማክበር ልማዷ በመሆኑ እውነተኛው ዳጆቿን ማታውቅ እውል አፍቃሪ ነች። አንገቱን ለሰይፍ የሰጣለትን እውነተኛ አፍቃሪዋን ጥቂት ቆማ ለመጠበቅ ትግስ ከቶ የላትም። እናቴን ያገባው ሁሉ አባቴ ነው ባይ ስለሆነች የሁልጊዜ ዝግጁነት ያስፈልጋል። ለራሳችን መተኛ ስንፈልግ ያለፍላጎታቸው ልጆቻችንን እሽሩሩ ብለን እንደምናስተኛ ሁሉ ከትግሉ አውድ እፎይታ ባሻን ወቅት የትግሉ ሙቀት እያባበለን ወደ ሰመመን እየወሰድነው ያለን እጅግ በርካቶች ነን። ይህ ደግሞ በራሱ ድንዛዜ ፈጥሮ እንደወረሽን ካንዱ እንደሌላው እየተዛመተ በርካታ ፋኖችን ከትግሉ አውድ እያስፈነጠረ ያለ ሲሆን ከዚህም ባሻገር የፖለቲካ ዛር ሆኖባቸው በየቤቱ መሽገው በህሊናቸው እንዲም ሲል በደረገጽ የውይይት መድረኮች በሳይበሩ ሜዳ ሲታኮሱ የሚያድሩ የመንፈስ አርበኞች ቀላል ግምት የሚሰጣቸው አይደለም። አርበኝነትም ቢሆን እድል በጠላት እጅ ምርኮ በሆነችበት ወቅት ፊቷን ወደ ራስ መታዞርበትን አስገዳጅ ሁናቴ መፍጠር መቻል ነው። ይህን ለማድረግ ደግሞ የተለየ ስራ መስራት አይጠይቅም። ነገር ግን በአላማ ጸንቶ ከሌላው በተሻለ ሞራልና ወኔ ረዘም ላለ ጊዜ እየተፋለሙ መቆየት መቻል ነው። ሶክራተስ ስለ እውነት፣ ክርስቶስ ደግሞ ስለ ሰው ልጅ ደህንነት መሞታቸውን ልብ ይሏል። ብረት በግለቱ ነውና የበረደ ነገር እንኳን ለፍትና ለአርነት በሚደረግ የመስዋዕትነት ተጋድሎ የመንደር ፍቅር እንኳን ቢሆን አያስጥልም። ሁሉም ነገር የሚያምረው በወጉና በፈርዱ ሲሆን ነው። ኮንዝ ወዲያማዶ አውድማ ጥለሺ እኔን አረብራቢ አረክሽን ከርመሺ ሲያሰኝ ይገባል። እንደኛ የሚንገላታ ትውልድ ለማፍራት ነገን በተበድረን ያመጥርሹ አብኩተን ልናቆዩ አይገባም። እኛ ቦካነውን እኛው ጋግረን የማለፍ ኃላፊነት አለብን። ምክንያቱም የነገን ምላሽ ምናሰመረው ዛሬ በተግባር ምናስመዘግበው አውንታዊ እርምጃችን የልኬት መጠን ነው። የአይናቸው ቅድ የኛ ለሚመስሉት ሁሉ ከእንባ ይጠበቁ ዘንድ ተግቶ መስራት ይጠበቅብናል። የታደሉት አባቶቻቸው በነጻነት ላይ የጥሪት ካባ እንደሚደርቡላቸው እንዲሁ የኛም አባቶቻችን ከስልጣኔ ባሻገር የነጻነት አርማችንን ከፍ አድርገው በሰንደቅ ያውለበለቡ ለዘመናት በመኖራቸው አንገታችንን ላንድዬ እንኳን አላስደፉንም። ይልቁንም በአንጻሩ ፈርሃ እግዚአብሔርን ኢትዮጵያዊነት ኩራትን ከደለበ የተፈጥሮ ሀብትና ከሚያስደምም የታሪክ ትጓ ጋር ባደራ አስረክበውን አልፏል። እንዲያ ባይሆንም ማኖሮ መወለድ ቋንቋ ነው ብለን ሌሎች እንዳደረጉት የተወሶ ማንነት ፍለጋ ብዙ በማሰልን ነበር። ያለፈው ትውልድ ባቢዎች ስም ጨቋኞች በለኮሱት የሰደብሳትን በመበላት ሳቢያ በትውልድ መሃል ክፍተት በመፈጠሩ ከፍተኛ ብሔራዊ ጉዳት ነው በሀገርም በመሪውም የፖለቲካ ድርጅት ላይ ያስከተለው። አሁን ያለው ተተኪው ትውልድ ደግሞ ከደርግ የመከራ ዘመን አብራክ ይወጣ በመሆኑ የዛን ትውልድ ወኔና የተጋድሎ ታሪክ በውል አያውቁም። ለማወቁ ፍላጎት ያላቸው ውስኖች ናቸው። ሀገሪቱ የባዕዳን የባህልና የሀብት ወረራ በስፋት የሚያከራምሳትና ቴክኖሎጂ ባማስለለው በዚህ የፋፋ ትውልድ መሃል ቆመን የምንሰብከው የኢትዮጵያዊነት ገድልና ፖለቲካ ምን ቅርጽና ይዘት ምን መጠንና ስልት ሊኖረው እንደሚገባ አስቀድሞ ሊቀንበት የሚገባ ወቅታዊ አጀንዳ ነው። የሰው ልጅ ጉዳቱም ጥቅሙም ልቡ ይሸፈተለት ነው። መካንና ፀሐይ እየሞቀ ያደህያል፣ ወላድና ዝናብ እየቀዘቀዘ ያከብራል እንዲሉ አብዮት ረጅም እጅ ያለው ሞገዱ ሲነሳ ሁሉንም መዳሰስ ይችላል። ምንም እንኳን ስነ ምግባራችን እንደመልካችን ቢለያይም በድርጅትም ይሁን በግል እጃችሁ ከምን አይነት መጠየቃችን ያቀረ ነው። ሀገራችን እንኳን ፖለቲካው ለቅሶም የራሱ ለዛ ደ ይባላል። ማልዶ ለመጣ ሰው ማልጅ ሄዳለው፣ አርፍዶ ለመጣ አርፍጄ ሄጃ ሄዳለው፣ አዳራሹ ሰፊ ለምን አቆርፋለው። የጓዶቻችን መስዋዕትነት ለኛ የጽናታችን መሰረት ነው። ስለሆነም ላላማ ቆርጦ መነሳትና ያለመታከት አስቸጋሪውን ትግል ዳገት ተቋቁሞ ወደፊት በትግል ጽናት መራመድ መቻል ያሸናፊነት ጀልባ መቅዘፍ ማለት ነው። በታገልን ቁጥር ወደ ድልና ኃያልነት ለእልና እየተቃረብን እንደምንሄድ ማወቅ አለብን። ምን ጊዜም ቢሆን የሰው ልጅ ብርቱ ዓላማ ሰራዊት ካሰለፈ የጠላት ኃይል ብቻ አለው የሚባለው ሀቅ ነው። ብዙ ሩቅ ሳይኬድ የሀብታ ትግል ተመክሮ ያረጋግጥናል። እናንተ የማለዳ ዛፎች ያው ናችሁ፣ ስትንቀሳቀሱ በዜጎችና ገረዳዶች ልብ ውስጥ የተስፋ ምናብ ሆናችሁ። ራያችሁ ትውልዱን ሲያንቀሳቀስ የኖረው ያህል ዛሬም ቢሆን የታሪክ መዘውር ሆናችሁ የትግሉ ወኔ እንዳይመክን ታደርጉ ዘንድ ታላቅ አላፊነት እንዳለባችሁ እናውቃለን። ባንጻሩ ከቀሪው ትግልና ከሚጠይቀው መስዋዕትነት አኳያ ሲመዘን ማልዶ መነሳት ብቻውን በቂ እንዳይደል፣ ማልዶ መተኛትም ከጥቅሙ ለጉዳቱ እጅግ እያመዘን እንዳለመጠቆም እወዳለሁ። ከዚህ ጋር ተያይዞ ትጋት ቀዳሚው የውጤት መለኪያችን እንዲሆን ምኞቴ ነው። ታላቁ መጽሐፍ ስለ ሕይወት ዝለት ሲመክር መኝታን የሚወድ የተቀዳደደ ልብስ ይለብሳል ይላል። ይቁም ነገር በሁሉም የእንቅስቃሴ ዘርፍነትነት አለውና በብርቱ ሊታሰብበት ይገባል። ፈረሴን ጫኑልኝ ያን እንዳማቦራ መከራም ደስታ ነው ከኢትዮጵያ ጋር ተብሎ የለ። እኛ ከሁለት ታላላቅ ዛፎች የተገኘን ዘሮች ነን፣ ከኢትዮጵያዊነትና ኢሃባነት። የፋኖነታችን ሀረግ የሚመዘዘው ከነዚህ ሁለቱ አድባር አምዶቻችን ነው። በአንድ ድርጅት ጥላ ስር መሰባሰባችንም ለዝክረ ሰንበቴ አልያም እንደ ሌሎች የፖለቲካ መጋኛ ተጠናውቶንም አይደለም። የሉናችን የመብታችን መሰረት ከድርጅታችን ማጀት እንደሚቀዳ ስለምናምን ነው። የድርጅት የፖለቲካ ጉዞና ስኬት ደግሞ አምነው በሚከተሉት ሰዎች ብስለትና ጥንካሬ ይወሰናል። የተሻለ የፖለቲካ አካሄድ የሚኖረው በቅድሚያ እያንዳንዳችን የተሻለ ማድረግ ስንችል ብቻ ነው። እኛም ሆነ የድርጅታችን ማንነት በአጋጣሚ የተፈጠረ ነገር አይደለም። ነገር ግን አጋጣሚዎች ማንነታችንን ገልጠው ሊያሳዩ እንደሚችሉ መገንዘብ ያስፈልጋል። ብዙዎቻችን የምንመረው በተሞላነው ፕሮግራም ነው። ለሀገራችንና ለሕዝባችን ምናፍቀውን ፍትህና ነጻነት እውን ማድረግ የምንሻ ከሆነ ደግሞ ዛሬም ቢሆን መሸንጂ አልነጋብንም። ተቀያሪው አኳስ በእጃችን እንደምትገኝ የዘነጋን ትክቶች አይደለም። ጨዋታው በዙር ሳይሆን የጥሎ ማለፍ ነው። ግማሽ ልምምድ አድርጎ ሙሉ ጨዋታ መጫወት አይቻልም። የሞኝ ዘፈን ሁልጊዜ አበባዬ እንዳይሆንብን ተገቢውን ጥንቃቄ ሊኖረን ይገባል። መውደቅን እየፈሩ አለመጫወት ትግልን ማሽመድመድ ነው። ሽንፈት አማራጭ መሆንም አስተማማኝ ስኬት ከውድቀት ጀርባ ስለመኖሩ ቅንጣት ያህል ልንጠራጠር ከቶ አይገባንም። ነገር በምሳሌ ነውና በአንድ ወቅት በአንድ ስፍራ አሳማና ዶሮ ወዳጅ ሆነው አብሮ በአንድ ማዶ ማዕድ እየቆረሱ ይኖሩ ነበር። አሳማ በባህሪው ወደ ሰፊ በመሆኑ ዶሮ ከተወሰነ ጊዜ በኋላ በሁኔታው መማረር ጀምራለች። በዚህ ሁኔታ እየኖሩ እንዳሉ ከለታት አንድ ቀን የጋራቸው የሆነ የሚወድትና የሚያከብሩት እንግዳ ሊጎበኛቸው ወደነሱ ሊመጣ ሆነ። እነሱም በመስተንግዶው ዙሪያ ማሰብና መመካከር ጀምራሉ። ብዙ ካወጡና ቆወረዱ በኋላ ድሮ አንድ ሐሳብ ይመጣላትና ላሳማ እንድትለዋለች። እንግዲህ እንግዳችን ትልቅ እንግዳ ነው። ደስ የሚለው ምግብ አዘጋጅተል ንልጋብዙ ይገባል። አሳማም ሐሳቧን ከተቀበለ በኋላ ታዲያ ምን ይሻላል? ምንስ ልናዘጋጅ እንችላለን? የሚወደውስ ምግብ ምን ሊሆን ይችላል በማለት ደግሞ ጠይቃታል። እሷ መልስ አድርጋ ሞርተዴላ በእንቁላል እንደሚወድ ሰምቻለሁ ትለዋለች። አሳማ ጥቂት ካሰበ በኋላ አይ ዶሮ ይህማ ላንቺ መዝናናት ነው ለኔ ግን መስዋዕትነት ነው አላት ይባላል። የኢትዮጵያና የሀፓ ጉዳይ ለሌሎች ሌላ ሊሆን ይችላል። ለኛና እኛን መሰሎች ግን የደሞዋጋ የህይወት ምንዳ የማንነት ስንክሳት የአባቶች አደራ የፈጣሪ ትሩፋት የመኖርና ያለመኖር ማተብ ነው። እንደ አይን እንደ ጆሮ እንደ ግር እንደ እጅ ወዳጅ አብሮ ሆኖ ሲባክን ነው እንጂ የሚባለውም ለዚህ ነው። ድል የጥረትና ያጋጣሚዎች የትሞሉ ይታወቃል። በትግሉ ተሳትፎ ዙሪያ የላቀ ድርሻ እንዲኖረን ከተፈለገ የውስጥ ፍላጎታችንንም ይሁን ሌሎች ጎታች አመለካከቶቻችን ፍላጎቶችን ከላያችን ላይ አራክፈን በፍጥነት በአዲስ ራዕይ ወደፊት መራመድ ይጠበቅብናል። አቅም ግንባት ሁኔታዎች በሚፈቅዱልን መጠን የሚቻለውን ሁሉ ከማድረግ አለማሰለስ ሌላው ሊተኮርበት የሚገባ መሰረታዊ ጉዳይ ነው። ሌላው ቢቀር እንኳን በውቤ ጊዜ የደነቆረ በውቤ አምላክ ሲል ይኖራል ከመባል ያደናናል። ሀገርና ድርጅት ደግሞ መሪዎች በሚሰጡት ማዕከላዊ አመራር ብቻ አይገነቡም። የሁሉም ዜጎች በጎ ምላሽና ከዛም ያለፈ አውንታዊ ርብርብ ያስፈልጋቸዋል። እንደ ዜጋም ይሁን እንደ ፖለቲከኛ ስናስብ ሊኖረን የሚገባ አቋም እያንዳንዳችን ለሁላችን ሁላችንም ለእያንዳንዳችን ህልውና እድገትና ውጤታማነት ተግቶ የመስራት ሀገራዊ ድርጅታዊ ግዴታና ኃላፊነት እንደሆነ ማረጋገጥ መቻል ነው። ነጻነት ፍትህና እኩልነት የሚያስገኘው ቀዳሚውም እሴት ይኸው ነው። ስለሆነም ያንደኛው ህይወት ማጋደል ሌላኛው ሊያሳስበው ይገባል። ሀገር በትክክቶች አትገነባል። በአንድ ጀንበርም ለምታረም ፈርሳ ከቶ አታውቅም። ለዚህም ነው የሀገር ጉዳይ ለኛ ለሃፋ ደጋፊዎች በሪሜሪክ ቤት ስራ የሚሆንብን። ሁልጊዜ ስለ ሀገር ስናወራ የስጋታችን ምን የተስፋችን ምንጭ ይኸው ኢትዮጵያዊነታችንን የማስከበሩ ጉዳይ ቀዳሚው አጀንዳችን በመሆኑ ነው። ይሁን እንጂ የተማከለ ህሊና ዳኝነት ከሌለው ማንኛውም የፖለቲካ ይሁን የታሪክ ጉዞ ስብስብና የመከራ ቋት ነው። የአምባገነኖች ትልቁ ችግራቸው የህሊና ሚዛናቸው የተዛባ መሆኑ ነው። ስለሆነም እናንት የፖለቲካ ሰዎች በስጋቸው ታማኝ ሆነው በመንፈስ ሌባ ለሆኑ ሰዎች ምን ፍርድ ትሰጣላችሁ? በስጋቸው ለሚያርዱ ነገር ግን በመንፈሳቸው ለታረዱስ ምን ብይን ይኖራችሁ ይሆን? የኛ የትግል ታሪክ እነዚህን ትንግርታዊ ክስተቶች ያስተናገደ መድረክ እንደመሆኑ መጠን ለሚዛናዊው የህሊና ወቀሳና ፍርድ መዘጋጀትና በማስከተልም አግባብ ያለው አውንታዊ እርምጃ መወሰድ ያለበት ጊዜ አሁን እንደሆነም በተቆም ከተጨባጭ ስጋት የመነጨ ጉዳይ እንጂ በባዶ ሜዳ ወልይ መሆን እርምጃ አይደለም። ሳይቃጠል በቅጠል እንዲሉ ያስተውላል። ማናችንም ብንሆን ነገ ስለመምጣቱ እርግጠኞችም አይደለንም። ያለፈንም ይሁን የዛሬን ቁጭት ዛሬ ላይ ቋጭተን በሌላ ምራፍ ነገን በተስፋ ልንጠብቀው ይገባል። ማን ያውቃል ጎበዝ ማምሻም እድሜ ነው ነገ ግዳይ እንትል ይሆናል። ያም ሆነ ይህ በሀገር ቤት ምክሩ የንጉስ ዙፋን ሲናወጥ ወንበርክን አትልቀቅ አይደል? ደግሞስ ባሮጌ ማድጋ የተጠመቀ ወይን ጠጅ ቃናው እንደማይለውጠው አይደል እናቶች ነገሩን? ስለዚህ አዲስ ሆኖ ከመቅለል አረጋ ሆኖ መሰቀል ሳይበጀን ይቀርብላችሁ ነው። ለዛሬው ሐሳቤን እዚህ ላይ ልክታና በምስጋና ልሰናበታችሁ በሉ። ለቀጣዩ አማን አገናኘን። አሙን አሙን አሉ ተዋቸው ይሙን ቢፈሩን አይደለው ወይ ቢጠረጥሩን ቄጤማው ይጎዝጎዝ እጣን ቡል ይበል ቡናውም ይፈላ ሀድራው ሞቅ ይበል ፋናው ይሰባሰብ ሆታው ደመቅ ይበል የኛ ቤት ከራማ እንግዳ ይወዳል። እግዚአብሔር ኢትዮጵያን ይባርክ እናቸልፋለን።
Yeah. አድማጮቻችን በማስከተል ከደብተራው ድረገጽ ያገኘነውንና በአማሃ ደሳለኝ ዘቁስቋም የቀረበውን ጽሑፍ እናሰማለን። ማዕቀብ ትግል ነው፣ ማዕቀብ ፍቱን ነው። መጠቅ አወቅ የሚሉ ግለሰቦች የመለስ ዜናዊን ምርጫ በማዕቀብ መሸኘት ትክክል አይደለም ብለው መከራከር ጀምረዋል። የመለስ ደጋፊ ያልሆኑትም ማለት ነው። የሚሰጡት ምክንያት የተለያየ ነው። ሁሉም ግን የተፋፋተና አንዳንዴም የወጣለትን አድርባይነትን በጭምብልና በሽፋን የሚያቀርብ ነው። ለምሳሌ የላባደሩ የሰራተኛው ህዝብ ማለት ነው ዋና የትግል መሳሪያው የሥራ ማቆም አድማ ነው። ይህን መብት ማለትም የሥራ ማቆምን መብት የሚያግዱ አገዛዞች በመሰረቱ ጸረ ላባደር ናቸው። ህዝብም በአጠቃላይ መብቱን ለማስከበርና ህገወጥ ድርጊቶችን ለመቃወም መነሳሳትና በአድማም ሆነ በሌሎች ስልቶች መጠቀም እንዳለበት የሚታወቅ ነው። ማዕቀብ አንድ ወሳኝ የህዝብ የትግል መሳሪያ ነው። በወያኔ ምርጫ መግባት ፋይዳ ቢስ ለመሆኑ በ1997ቱ የተከሰተው አስተቃቂ ሁኔታ በቂ መዘከር ነው። ከዚያ እስከዛሬ የተለወጠ አንድም መጥፎ ሁኔታና ጠባይ የለም። ተባብሷል። መለስ ዜናዊ የምርጫ ህጉን ለራሱ አሳምሮ አጸድቋል። የምርጫው ኮሚሽንም ባለፈው እንደታየው ሁሉ የወያኔ መሳሪያ ነው። ከወያኔ ጋር በቅርብ ሰነድ የተፈራረሙ ጠላታቸው ሳይቀሩ እንዳመኑት የወያኔ ቡድን ህግን አያከብርም። አሁንም ተቃዋሚዎችን ያንገላታል፣ ያስራል። ለረሃብ የመጣውን የምግብ እርዳታ ሳይቀር ለዚሁ የፖለቲካ ግቡ እየተጠቀመበት ነው። በየእስር ቤቱ የታገቱት የፖለቲካ እስረኞች አልተፈቱም። በቅርቡ የተያዙትም እየተደበደቡ ለመሆናቸው አንድ አይናቸው በድብደባ ጠፋ የተባሉት ጀነራል አሳምነው ጽጌ ምስክር ናቸው። የመለስ ቡድን አስገድዶና ገዝቶ ወደ 5 ሚሊዮን በላይ የኢህአዴግ አባል መልምሏል። ታዛቢዎችም እኔ የምፈልጋቸውና የምፈቅድላቸው ብቻ ይሆናሉ ሲል መለስ ራሱ ተናግሯል። ፖሊሱ፣ ጸጥታው፣ ምርጫ ቦርዱ፣ ቆጣሪው፣ ሳጥን ከፋች ዘጊው ሁሉ በወያኔ ቁጥጥር ስር ያለ ነው። ስለዚህም ይህ ሁሉ ፍትህን ከልካይ ሁኔታ ባልተቀየረበት በወያኔ ምርጫ ዘው ብሎ መግባት ከሞኝነትም በላይ ነው። በዚህ ሁኔታ ህዝብ ያለው አማራጭ መቼስ ምን ይደረጋል ብሎ ለወያኔ መሳሪያ መሆን ሳይሆን ማዕቀብ ማድረግ ነው። ባለፈው የማሟያ ምርጫ ጊዜ እንዳደረገው ማዕቀብ ተቃውሞ ነው። ማዕቀብ ትግል ነው። እጅ አለመስጠት ነው። ተቃውሞን በዓለም አቀፍ ደረጃ ማስተጋባት ነው። ይህን የሚቃወሙ አንዳንዶች መድረኩን ወይም ምርጫውን ለወያኔ መተው የለብንም ይላሉ። ሌሎች ደግሞ ቀስ በቀስ ኃይላችን ይጠናከራልና በምርጫው መግባት አለብን ይላሉ። ትጥቅ ትግል የተባለው የት አለ? በሚል ጥያቄም ይነሱና ታዲያስ ምን ይደረግ? በምርጫ እንግባ እንጂ ወደሚል መደምደሚያ ባፋጣኝ ይደርሳሉ። ያድርባይነት ትንተና የባጡን የቆጡን ተቃቅሶ ያው የሚጠበቀው መደምደሚያ ላይ መድረስ መሆኑ ይታወቃል። ወያኔ ድሮውንስ በምርጫ ተገባ አልተገባ መች ስልጣን ሊያቀምስ? መች የህዝብን ድምፅ ሊያከብር? መጠየቅ ያለበት መሰረታዊ ጥያቄ ግን በኢትዮጵያ የነጻና ፍትሃዊ ምርጫ መድረክና ዕድል አለ ወይ የሚለው ነው። በሩ ገርበብ ብሏል ይሉ የነበሩት ፕሮፌሰር ራሳቸው ዛሬ በሩ እንደ ቃሊቲ በር ክርችም ብሎ መዘጋቱን ማመን ተገደዋል። የነጻ ምርጫ ጭላንጭልም የለም። በ1997 ዓመተ ምህረት የነበረው ሁኔታ ራሱ ዛሬ ጭራሹኑ የለም። ወያኔ በወያኔነቱ ጎምዝዟል፣ ከፍቷል። በርግጥ ተወዳዳሪ ነን ለሚሉት ፈጣሪን ከፈራ ወይም የጡት አባቶቹን ምክር ከሰማ ጥቂት ወንበሮችን ወይም መባል እንደጀመረው በርጩማዎችን ይለቅ ይሆናል። ባለፈው ማሟያ ምርጫ ግን አላቀመሰም። የተወሰኑ እስረኞችንም ፈቶ ፍትህ ሰፈነ ብሎ ጥሩምባ ሊነፋም መቻሉ መጠበቅ ያለበት ነው። ይህ ሁሉ ግን ቢከፍቱት ተልባ ቢዘግኑት ጉም ነው። መሰረታዊ ለውጥን አያሳይም፣ አያመጣም። ሌላ በምርጫ ለመሳተፍና ማዕቀብን ለመቃወም የሚቀርበው ምክንያት በምርጫ ካልተሳተፍ እንታገዳለን የሚል ነው። ለነገሩማ ህጋዊ ተቃዋሚ ማለት ተቃዋሚ እንጂ ተለጣፊና የገዢው ድርጅት ሎሌ መሆን ማለት አልነበረም። ሁለተኛ ደግሞ ጸረ ህዝብን አገዛዝ ስንታገል መታገድ ሳይሆን መገደልም ያለ መሆኑ ቢያንስ ከ1997 ዓመተ ምህረት ጀምሮ መታወቅ ያለበት ነው። ታዲያ እገዳ ቢመጣ ይህ ከባድ ዋጋ ሆኖ ነው? ለህዝብ የቆመ ድርጅት በወያኔ ኢፍትሃዊ ምርጫ አልገባም ብሎ መቆም ይጠበቅበታል፣ ያስከብረዋልም። ይህ አቋሙ መግባቱ ነው ስህተት የሚሆነው። ለዚህም ነው ይህን ሀቅ የሚቀበሉ ክፍሎች ማዕቀብን የሚጠሩትና ጥሪያቸውም ወቅታዊና ትክክል የሚሆነው። ወያኔ በራሱ የራሱን ሳጥን ሞልቶ እንዳለፈው ማሟያ ምርጫ መሳለቂያ ሆኖ ይጋለጥ። በግንቦት 2002 ዓመተ ምህረት የወያኔ ምርጫ ህዝብ መሳተፍ የለበትም። ማዕቀብ ነው የትግሉ መሳሪያና መንገድ። ማዕቀብ ያለውንና ሊኖረው የሚችለውን አንደምታና ጥቅም መረዳት የተሳናቸው ሁሉ በጊዜ ለማወቅና ለመማር መጣር አለባቸው። የስራ ማቆም አድማ፣ የሙት ከተማ አድማ፣ ማዕቀብ ወዘተ የህዝብ የትግል መሳሪያዎች ናቸው። በተለይም ሰላማዊ ትግል የሚሉ ክፍሎች ይህንን መረዳትና ማስተጋባትም ነበረባቸው። ሰላማዊ ትግል ሁሌም ለገዢው ድርጅትና ኃይል ጎንበስ ማለትና በከንፈር መጠጣ መንገድ መንጎድ መጠረዝ አለመሆኑን ማወቅም ያስፈልጋል። በወያኔና ቅጥረኞቹ ላይ ሁለገብ ማዕቀብ ይደረግ ተብሎ የነበረው ትክክል ነበር፣ አሁንም ነው። ለዚህም ነው ከልብ ለህዝብ የቆሙ ድርጅቶች ከወያኔ ምርጫ ራሳቸውን ማግለል ያለባቸው። ለዚህም ነው ህዝቡ በሞላ በተቻለው መጠን ማዕቀብ ያደርግ ዘንድ መቀስቀስና መደራጀትም ያለበት። በዋዛ ፈዛዛ ልብ መግዛትና ከህዝብ ተመክሮ ትምህርት መገብየት አቅቷል። ወያኔ ከዛሬ ነገ ወያኔነቱ ይቀረፋል፣ ይለወጣል በሚል አጉል ተስፋ የምንባዝን ከሆንን ቀንበራችንን ተሸክመን መቃብር እንገባለን። ከዚህ እስከ ግንቦት ወያኔ የሚያስመዘግበው ለውጥ ሊኖር አይችልምና እንጠብቅ ብሎ ክርክርም ትጥቅ አስፈችና ለወያኔ የሚጠቅም ነው። ከዛሬው ጀምሮ አቋማችን የግንቦቱ ምርጫ ውጤት ዛሬ ይታወቃልና በሂደቱ አትግቡ ማዕቀብ አድርጉ የሚል መሆን አለበት። ሌላው ጨዋታ ቀስ በቀስ በእግሩ ይሄዳል የተባለው እንቁላል መበስበሱን አለመገንዘብ ነው።
Oh,